ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ካምባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጽ ባሪ ረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማህበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል።
አመጽኝነትሽን ተቀበለሽዋል? ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስነስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመጽኛ እብድ ግትር ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ።
ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሐሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ አፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማረ አብሮን ያመሻል። ከመጽዋ ጀርባ በሰኘው መጽሐፍ ውስጥ ያለችው ደስታዬ በዛልኝ ሙጋሽና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታዬ ተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄ ነው።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ ወፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙሃኑ ወይም ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሊዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን፣ እውነተኛ ብንሆን፣ ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታዬ እሱን ነው የተሸከመችው። ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች እሱ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል። እና እሱን አቅፋ ይዛልኝ ያለች ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለኔ እምቢተኛ፣ አመጸኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የኔ እምነት ነው። እናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትህ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ መጋራው ነገር አለ። አመጸኛ ነኝ። መልካም። አመጸኝነትሽን ተቀበለሽዋል? ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስነስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመጸኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመጽ ጥንስስ ውስጤ የለም። አመጼ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከመጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር ምዮስ ይመስለኛል ይሄ ጥያቄ። የጻፍኩት እውነት ለመናገር በኮሮና በደንብ ምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነውና ብዙ ለማሰብ ለማሰላሰል ምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሐሳብ ራሱ አልቆ ድቅቅ ያለ ሐሳብ መጥቶልህ ያንተ ስራ ብዙውን ማውረድና መልክ ቅርጽ ማስያዝ ከሆነ በእንደዛ አይነት መልኩ ነው የጻፍኩት ብያምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክሬያለሁ። ምን እንደዛም ብትሞክር አሻራህ መውጣት አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣውና አዲስ መጽሐፍ ይዘህ ስትሄድ ሰው ሲያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስቱሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው። እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈነው እንሄዳለን ብዬ አምናለሁ። እና እንደውም ብዬው ነበረ ኢንተርቪው ላይ ለነጻነት ለሚጽፍ ሰው የመጻፍ ነጻነት ከሌለው ውሸት ነው የሚሆነው። እና ስለነጻነት እየጻፍክ ለስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ። እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመጽ የገባችሁን ደስታዬን ያስተዋውቀናል። ከአመጽ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለው የህይወት ኤክስፒሪየንስ ነው እዚህ ላይ የሚመስለው። እና አንዲት ፈተና መጣችብኝ ወይ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ የቀረሁት፣ ይሄ ነገር ስለተበላሸብኝ ነው፣ ይህ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛቱ ሞመንት ይሄን ነገር እኔን ለመጉዳት አይደለም፣ በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል።
እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብንነው የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌላ ሁለተኛውን ብንከፍተው ሌላ ሽፋን አለውና እሱን የማያቀም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብያላም ማለት እኛን የሚያፈጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብያላም እና ያንን እይታ ለመሳል ነው የፈለኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረ። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅም ያደርጉና የሚያበሳጩኝ ሐሳቦች በፈልጋቸው እንኳን አልመጣሉ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴን የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ተቀመጣለሁ። ከመጽ ይጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከመጽ ይጀርባ የነበሩ ፈተናዎች ሁሉ በኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነጻነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
ተስፋ ከመጣልባቸው ድምጻውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው መሰናዱ እንመለሳለን። ሳሙኤል ፍቃዱ ነይልናል። ግጥምና ዜማ አቡዲ፣ ቅንብር ደግሞ ብሩክ አፈወርቅ።
ዝዋል ፈናል ያኔ ከጥንት እና ምነው ዛሬ መሄድ ሆነብኝ ድንገት በጊዜው ደረሰ የመለየት ተርታ ናፍቆታ ዘጋኝ ናሳብነ ይለታ ውዴ ተማምን ዝዋል ፈናል ያኔ
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። ዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸባሪና ደስታይና ፋሲካ ራሳቸው ደስታይና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይሄን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ሁሉ ማድረስ ያለውን ጠቀሜታ ያሰብሽ ነበር ወይ?
በጣም እንደሱ ያሰብኩ ነበር። ሁሉም ነገር ከሐሳብ ይጀምራል ብያምናለሁ። አንድ ጥልቅ ድርጊት ጥልቅ ሁነት ለመሆን መጀመሪያ አንድ ሐሳብ ጽንሶነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሐሳብ ምናዳምጥበት ምንተረጉምበት ምንወስድበት መንገድ አንድን ሰው ያንድን ሰው አስተሳሰብና እይታ መልክ ያዛል። ከዛ ዙሪያ ያለው ቤተሰቡ፣ ጉረቤቱ፣ አካባቢው፣ የሥራ ቦታው ክልሉን ይያለ አገር ድረስ ይደርሳልና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው እንደ አየር ላይ እንዳለ እንደምናፈው ነገር ካየ ነው ከሐሳብ ይጀምራል። መልካም ሐሳብ ጥሩም ሐሳብ ጥሩም ድርጊት ከሐሳብ ነው የሚጀምረው ይያምናለውና መደማመጥ የሚለው ያነሳው ነገር ይሄ በጠን ተቀን ስንነጋገር ከምንደማመጠው ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ መልሰህ ወይ ትጠይቀኛለህ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ ራሴን ማድመጥ መጀመሪያ ራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ ሰፊ ጆሮ ይኖረኛል። በዛው ውስጥ ደግሞ ላንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዛ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራልና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለውና እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም ለአካባቢው ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖራል ይገናኛል።
ፋሲካ መስማት ብቻ ናት ለኔ የሚሰጠችኝ ትልቁ ህክምና። አድምጦ ሌሎችን እንዲያደምጡ ተጽኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉነና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩ ነው የተረዳሁት። አለማወቅ ውስጥ ክፍተት አለ፣ ቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ፣ የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ።
ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው አንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ።
በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ ማላቀው ሰው ከማቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላቀውና እሺ ደስ ይላል ምን አገኘበት ስለው መጀመሪያው ቀን እንዳልቅብኝም ሰሰሙ ደሞ ጨርሼ ማየትም ፈለኩኝና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ሰላም ብዬ ቁጭ አልኩኝ አለ። ሁለት ገጽ ይዤ እያነበብኩኝ ቁጭ ትንሽ ቀጥር ብዬ ሌላ ሁለት ገጽ ጀመርኩና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። ነው በቃ ተሰብስበው ሳቁብኝ። ይሄንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በቃ በጣም ሳቁብኛልና ቆዩችኝ ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጽን ጨረሰና በመሃል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ
ደውሎ አናገረኝና እንዴት በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፒሪየንስ እንትን አለኝ አካፈለኝ። አዎ ሌላ ብዙ የሚገጥመኝ ከሴቶች ነው። በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችንም ሐሳብና መንገድ ልክ እንደራሳቸው እንደህቶቻቸው ወይ እንደራሳቸው እንደውም ከዛም ያለፈ አርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን እንትን ላይ የታሰረ ሐሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልክት ግን በጣም ልቤን የነካው የአንዲት ቤልጅየም የምትኖር በሌሎች ጓደኞቹ ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት ለዚህ አስተሳሰብ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴም እንደዚህ ላወራዎች ይችላለ፣ ለልጆቹ እንደዚህ ልል ይችላለ፣ ጓደኞቹ እንዲህ አይነት ስሜት ሲሰማቸው ቀላል ነው ቆይ ቁጭ በሉ ጊዜ ልክ እንደ ቴራፒስት እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት ጠራጠር የነበረው ይሄ ነገር ልክ ነው እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ።
ደራሲነቱ በተጨማሪ በሌላ ስራ ላይ የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው?
በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ፣ ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት 5 ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከርና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። እንደተቻለ የምወደውን ነገር ብቻ ብሰራ መርጣለሁኝና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁኝ ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ።
አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን። ከአመጽዋ ጀርባ ከአንባቢ ጋራ በደንብ አስተዋውቆሻል፣ ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምትያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው?
በጣም ከባድ ጥያቄ ነው። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላስያዝኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ። ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አምኜ ተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግተው ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁ እና በዛ መልኩ ብሰራ ደስ ይለኛል።
ኤደን ሀብታሙ፣ ከአመጽዋ ጀርባ ስለተሰኘው መጽሐፍሽ እና ተያያዥ ጉዳዮች ሀሳብሽን ስላጋራሽን በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽትም ይሁንልሽ ብያለሁ።
እኔም በጣም አመሰግናለሁኝ። መልካም ቀን እናንተም።
አንዱ ሲሞትልሽ ደግሞ ለአንድ ሾመልሻ ምንድነው ነገሩ ጥሩ ያልበተለብ ምንድነው ነገሩ ዘር ያልበተለብ አንቺ በሀገሬ ኢትዮጵያ ዛሬ ማን ያስብች አንቺ በሀገሬ እናቴ ነስቲ ማን ያስብች
አመሰግናችሁ በዚጉና አመሰግናለን ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበርን ስለበታችን የሚሆነው ማስተዋል ያዩ በድጋሚ በተጫወተው የነዋይ ደበበ ሙዚቃ ነው መልካም ምሽት
Let's go.